Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አድራጋውም እዚህ አብረን ጋቢናለች።
ሰላም እንደምናመሻችሁ። የዛሬው ፕሮግራማችንን እናስተዋውቃችሁ። ባለፉት 2 ዓመታት ከፍተኛ እድገት ያስመዘገበው የኢትዮጵያ ኢኮኖሚ በመጪዎቹ 2 ዓመታት መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የልማት ፕሮግራም ትንበያ አመለከተ።
ለዚህም የተሰጡ ምክንያቶች በወቅቱ በኤልኒኞ ምክንያት የተከሰተው ድርቅና ወቅታዊ የአገሪቱ ሁኔታ መሆናቸውም ተገልጿል።
The performance for 2014 and 15 was
እንደ አውሮፓውያን አቆጣጠር በ2014 የኢትዮጵያ እድገት 10.3 በመቶ ነበር። በ2015 ደግሞ 10.2 ነበር። በጣም በሚያስደንቅ ሁኔታ ያደገ። አሁን ይፋ የተደረገው ትንበያ ግን ይህ እድገት እየቀነሰ እንደሚመጣ ያሳያል። ለመጪዎቹ 2 ዓመታት 8.1 እና 7.7 ከመቶ ይሆናል እድገቱ።
የዩኤንዲፒ አጥኚው ኃይሌ ክብረት የሰጡት ትንተና ነው። ወቅታዊ የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ ፋይናንስ እና ኢኮኖሚ ትብብር ሚኒስትር ዴታ ተናግረዋል።
The current situation in the country has nothing to do with the projections of growth and
ወቅታዊው የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ፣ በአገልግሎት ዘርፍ ላይ፣ በኢንቨስትመንት፣ በማኑፋክቸሪንግ ላይ ምንም አይነት ተጽዕኖ የለውም።
በዛሬው ዕለት በዩናይትድ ስቴትስ መዲና በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችን በተመለከተ በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ አካሂደዋል።
እኛ ደግሞ ከዛ አገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው። ፉል ራይት አለን። ሙሉ መብት አለን። ለአገራችን ለመሟገት፣ ለአገራችን ለህዝባችን ለሚገደለው መናገር ሙሉ መብት አለን።
ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ ከዕለቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በዛሬው ዕለት በዋሽንግተን ዲሲ በተለያዩ የኢትዮጵያ ማህበረሰብ አዘጋጅነት የኢትዮጵያ መንግስት የሚቃወም የአሜሪካ መንግስትን ድጋፍ የሚጠይቅ ሰልፍ እየተካሄደ ነው። የሰልፉ አስተባባሪዎች ለአሜሪካ ድምጽ እንደተናገሩት የኦባማ አስተዳደር ለኢትዮጵያ መንግስት የሚያደርገውን የገንዘብ ድጋፍ ተጠያቂነት ያለበት እንዲሆን ጠይቀዋል። ዝርዝሩ በኋላ ይቀርባል። ባለፉት 2 ዓመታት ከፍተኛ እድገት ያስመዘገበው የኢትዮጵያ ኢኮኖሚ በመጪዎቹ 2 ዓመታት መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የልማት ፕሮግራም ትንበያ አመለከተ። ለዚህ ምክንያቱ በኤልኒኖ ምክንያት የተከሰተው ድርቅ መሆኑንም ተገምቷል። ወቅታዊ የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴታ ተናግረዋል። እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ወደ 30,000 የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽነሩ እንዳለው በቀን 1,000 ደቡብ ሱዳናውያን ኢትዮጵያ መግባታቸውን ቀጥለዋል። የሱዳን መንግስት ወታደሮች የኬሚካል ጦር መሳሪያዎች መጠቀማቸውን በርካታ የዳርፉር ነዋሪዎች የሞትና የአካል ጉዳት ደርሶባቸዋል። አምነስቲ ኢንተርናሽናል ዛሬ እንዳስታወቀው የደረሰው ጥቃት በተመለከተ ዓለም አቀፍ የመብት ተሟጋች ቡድኖች እያጣሩት መሆኑን ዘግበዋል። ዩናይትድ ስቴትስ ራሷን ለመከላከል በአልሸባብ ታጣቂዎች ላይ የአየር መሳሪያ ድብደባ በሶማሊያ ማካሄዷንና 9 ታጣቂዎች መግደሏን ገለጸች። በፔንታጎን የአየር መሳሪያ ድብደባው ትላንት ሮቢፋ ያደረገ ሲሆን የሶማሊያ ባለስልጣናት ግን በጋልካዮ ከተማ የተካሄደው ጥቃት 22 የመንግስት ወታደሮችን ገድሎ 16 ማቁሰሉን ይገልጻሉ። አድማጮቻችን፣ ለሰዓቱ የተዘጋጀው ዜና እስካሁኑ ነበር። ወደ ቀረው የጋቢና ቪኦኤ ዝግጅት ላሸጋግራችሁ።
ዊንታን ለዜናው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
አስቀድመን በመግቢያው እንዳልናችሁ በዚህ በዋሽንግተን ዲሲ በዩናይትድ ስቴትስ መዲና በተለያዩ የኢትዮጵያ ማህበረሰቦችና የሲቪክ ማህበራት አደራጅነት የፖለቲካ እንቅስቃሴ መሪዎች የተገኙበት ሰላማዊ ሰልፍ ተካሂዷል። በኢትዮጵያ ያለው የሰብአዊ መብት ይዞታና በአሁኑ ወቅት ያለው የጸጥታ ሁኔታ በእጅጉ ያሳሰባቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ትዕይንተ ህዝብ አካሂደዋል። ጽዮን ግርማ በዚህ በዝናብ እዛ ተገኝታ ነበረ፣ ዘገባዋን ይዛ መጣለች።
አዎ፣ አሁን እንግዲህ ገና መምጣቴ ነው። ከዛ እስካሁንም ድረስ ሰላማዊ ሰልፉ ቀጥሏል። ጠዋት ነው ሰላማዊ ሰልፉ የተጀመረው። የተጀመረውም በካፒቶል ሂል መግቢያ ላይ ነው። እንግዲህ ሰላማዊ ሰልፉ ሲጀመር ተቃውሞንና መፈክርን በማሰማት ነበር።
ጽዮን፣ እንግዲህ ድምጻቸውን ከፍ አድርገው በተደጋጋሚ ሲያሰሙ ነበር ኢትዮጵያውያን በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ላይ። በተለያዩ አጋጣሚዎች በሙሉ ድምጻቸውን እያሰሙ ነው። ጥያቄዎቻቸው ምንድን ናቸው? ያቀረቡትስ በተለይ ለኦባማ አስተዳደር ባለስልጣናት ጥያቄዎች ካሉ ምን ነበሩ ያሉ?
አዎ፣ እንግዲህ እዛ የሰልፉን አስተባባሪዎች ጠይቂያቸው ነበረ። እንደዚህ አይነት ተደጋጋሚ ሰልፎች ይደረጋሉና በቅርብ ጊዜም ተደርጎ ነበር ሰልፍ። ለምንድን ነው ዛሬም በድጋሚ ሰልፍ ያደረጋችሁት? ምንድን ነውስ የምታመጡት? ምንድን ነውስ ጥያቄያችሁ? የሚል ነገር አንስቼላቸው ነበር። እንደዚሁም በመፈክራቸው ሲያሰሟቸው የነበሩት ነገሮች በኢትዮጵያ ግድያ ይቁም፣ ተማሪዎች እየታሰሩ ነው፣ ተማሪዎች መታሰራቸው ይቁም፣ እንደዚሁም የታሰሩትን የኦሮሞ ማህበረሰብ ተቃውሞን የሚመሩት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ፣ ኦልባና ሊሊሳ፣ በጣም በርካታ የሆኑ የእስረኞችን ፎቶዎች በመያዝ እነሱ የታሰሩትን እስረኞች በሙሉ የኢትዮጵያ መንግስት ሊፈታ ይገባል፣ በኦሮሚያ ክልል የሚደረገው ለአስር ወራት የተደረገውን ተቃውሞ ተከትሎ የሚደረገው ግድያ ይቁም፣ በኮንሶ የሚደረግ ግድያ ይቁም፣ በአማራ የሚደረገው ግድያ ይቁም፣ እንደዚሁም በጋምቤላ የሰብአዊ መብት ጥሰቶች፣ ነጻነት የኢትዮጵያ ህዝብ ይፈልጋል፣ የፍሪደም ይፈልጋል፣ በሁሉም አካባቢዎች አው ነጻነት ይፈልጋል እና ነጻነት ሊያገኝ ይገባል የሚሉ ናቸው መፈክሮቹ። ለኦባማ አስተዳደር የቀረበው ጥያቄ ደግሞ የኦባማ አስተዳደር የኢትዮጵያ መንግስት ዲሞክራሲያዊ ነው በሚል የሚሰጠውን የገንዘብ ድጋፍ ሊቆጣጠር ይገባል፣ ምክንያቱም ከኦባማ አስተዳደር የሚሰጠው የገንዘብ ድጋፍ ለጥይት መግዣ እየዋለ ነው፣ ልጆቻችንን ለመግደያ የሚሆን ጥይት መግዣ እየዋለ ነው የሚል ነገር ነው ያነሱት። እንግዲህ ሰልፉ ያስተባበሩት እንደነገሩኝ ከሆነ የተለያዩ የማህበረሰብ አካላት አንድ ላይ ሆነው ነው፣ በአንድነት ሆነን ነው ያሉት። ከተለያየ ስቴት የመጡ አሉ፣ ከቴክሳስ የመጡ አሉ፣ ከአትላንታ የመጡ አሉ። እንደዚህ በትብብር ሆነው ግፊት ለማሳደር ነው። ሴኔቱ ግፊት አድርጎ የኢትዮጵያ መንግስት ግድያውን እንዲያቆም ለማድረግ ነው ብለው ነበር። እና አስተባባሪዎቹ ማን ናቸው ብዬ ጠይቄው ነበረ። ከአስተባባሪዎቹ አንዱ የሸቴ ዋቆ ይባላል። አጠር ያለ ቃለ ምልልስ አድርገን ነበር፣ በፌስቡክም ላይ በቀጥታ ስናስተላልፈው ነበረ። እስቲ ከተናገረው ውስጥ አንዱን ወስደን ለአድማጮቻችን እናሰማ።
መሪነት ኦሮሞ ኮሚኒቲ እና ካናዳና አሜሪካ ውስጥ የሚኖሩ ወደ 35 የሚሆኑ ኮሚኒቲ ኦርጋናይዜሽን አንድ ላይ መጥተው ይህንን ስብሰባ አደረጉ። በተጨማሪም የኢትዮጵያ ኮሚኒቲ፣ የኦጋደን ኮሚኒቲ፣ የሶማሌ ኮሚኒቲ ከኛ ጋር መርች እያደረጉ ናቸው እና በአንድ በዩኒቲ ነው መርች እያደረግን ያለ ነው። ዋናው አላማ አንደኛ የኦባማ አድሚኒስትሬሽን ወደ መጨረሻ እድሜ እየመጣ ስለሆነ እንደዛም ደግሞ በምርጫ ዘመን ስለሆነ ኢትዮጵያ ውስጥ ያለው የግድያ የዘረፋ ሰውን ያላ ምክንያት መግደል፣ በእስር ቤት ማቃጠል፣ ይህ ሁሉ እንዲቆም ነው የምንፈልገው። ኢትዮጵያ ወደ ማትመለስበት ሲቹዌሽን ላይ የሄደች ስለሆነ የኤትኒክ ኮንፍሊክት ወይንም ደግሞ የብሔረሰቦችን ኮንፍሊክት የሚያነሳ አካሄድ እዛ ውስጥ ስላለ የኦሮሞ ማህበረሰብ ወዳድ ማህበረሰብ፣ ሁሉም ብሔረሰብ አጠቃለው መወድ ማህበረሰብ ይሄ ነገር በአስቸኳይ በአገሪቱ ውስጥ እንዲቆም፣ የታሰሩት ሰዎች እንዲፈቱ፣ በአጠቃላይ ወደ 25 ሺህ የሚሆን የኦሮሞ ህዝብ የታሰረው እንዲፈታ ትምህርት ቤት ያቆሙት ተማሪዎች በሰላም መማር እንዲችሉ ይሄን እንድናደርግ ነው የኛን የዩናይትድ ስቴትስ ፕሬዝዳንትና
እንግዲህ ጽዮን ያነጋገርሻቸው አዘጋጆቹ ናቸው። ባለፈው ሳምንት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር በአፍሪካ ጉዳዮች ሊንዳ ቶማስ ግሪንፊልድን አነጋግረናቸው ነበር። የዩናይትድ ስቴትስ መንግስት በጥብቅ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተለይ በዜጎች ላይ የሚደረጉ ግድያዎችና እስራቶችን እንደሚያወግዙ ገልጸዋል። ከኢትዮጵያ መንግስት ባለስልጣናትም ጋር ሁኔታዎች እንዲስተካከሉ እየተመካከሩ መሆኑን ገልጸዋል። ሆኖም ያሉት እርዳታን በተመለከተ ግን ከኢትዮጵያ መንግስት ጋር በአጋርነት ለመስራት ዝግጁ መሆናቸውን ነው የገለጹት። እንግዲህ ከዛ በተጨማሪ ዜጎች ቢሮአቸው እየመጡ የሚያነሱትንም ድምጽ አንስቼላቸው ነበር። እሱን አስመልክቶ ያሉት በሀገራቸው መናገር የማይችሉ ሰዎች ድምጻቸውን የሚያሰሙባት ሀገር ዩናይትድ ስቴትስ ናት ሲሉ በንጽጽር ያስቀመጡታሉ።
አዎ፣ እንግዲህ እነዚህ ማስተባባሪዎች የሚሉት ምንድን ነው? ድምጻችንን በማሰማታችን ተሰሚነት እናገኛለን ብለን እናስባለን። በነጻነት የምንኖርበት አገር ስለሆነ ታክስ ከፋዮችም ስለሆንን ብለዋል። ጥሩ ምላሽ እያገኙም እንደሆነ ተናግረዋል። ከምክር ቤቱ የሴኔት አባላት ወጥተው እንዳነጋገሯቸውና ግፊት እንደሚደረግና ጥሩ ምላሽ የሰብአዊ መብት ጥሰቱ እንዲቆም ጥሩ ምላሽ እንደሚያገኙ ነግረውኛል። ከዛ በተረፈ ደግሞ ለአንዳንዶቹ የሰልፉ ተሳታፊዎች ጥያቄ አንስችላቸው ነበር። የኢትዮጵያ መንግስት ዲያስፖራ ያሉ ኢትዮጵያውያን ነገሩን እንደሚያጋንኑ መረጃ በሌላቸው ነገር ላይ ተመስርተው እንደዚህ እንደሚያደርጉና ከጩኸት የዘለለ ነገር ከኢትዮጵያ መንግስት አሁን እንደዚህ አይነት ነገር ይሰማል እና ይከሳችኋል የኢትዮጵያ መንግስት ብዬ ጠይቂያቸው ነበረ። ፊጣ ሞቲ የተባለ ከሂውስተን ቴክሳስ የመጣ የሰልፉ ተሳታፊ ከሩቅ ሀገር ነው የመጣው ይህንን ብሎ ነበር።
ኢትዮጵያ ለዛ ለአሁን ለሚገዛው መንግስት ከአምላክ በኃላፊነት የተሰጠች አይደለችም። የህዝብ ተወካይ ከሆኑ 100% ደፍነን ያሸነፍ ነው ምርጫ እያሉ 100% ዶር በአንድ አመሳይ በማይደርስበት ጊዜ ሪጀክት ሲሆኑ ይህ ምንድነው የሚያመለክተው? አንድ እንደገና እኛ ደግሞ ከዛ ሀገር ወጣን እንጂ ሀገራችን ከውስጣችን አልወጣም። መብታችን ነው፣ ፉል ራይት አለን፣ ሙሉ መብት አለን ለሀገራችን ለመሟገት፣ ለሀገራችን ለህዝባችን ለሚገደለው መናገር ሙሉ መብት አለን። ማንም እነሱ ማን ለነሱ የግል ኢትዮጵያ ሰጣቸው? የሁላችንም ሀገር ናት። ስለዚህ ዲያስፖራ ብሎ ህዝቡን ለመለያየት እኛ ምን ጊዜ ተርፎን አይደለም ስራችንን ጥለን ሰላማዊ ሰልፎተን በየጊዜው ምን ጮሆ እዛ ላይ የሚደርሰው አትሮሲቲ ቤተሰቦቻችን አሉን። ዊ ሃቭ ኢሚዲየት ፋሚሊ ዴር ማይ ማም ኢዝ ዴር ማይ ዳድ ኢዝ ዴር ሶ ይሄ ህዝብን ለመለየት 26 ዓመት የተጠቀሙበት ሲስተም ነው፣ አይሰራም ከእንግዲህ።
በዛሬው ዕለት በዋሽንግተን ዲሲ እና አካባቢዋ የሚኖሩ ከሌሎች አካባቢዎችም የመጡ ኢትዮጵያውያን ያሰሙትን ድምጽ ነው በዩናይትድ ስቴትስ መዲና አስቀድመን ያሰማናችሁ። በነገራችሁ ላይ የዩናይትድ ስቴትስ ኮንግረስ በኢትዮጵያ ያለውን የሰብአዊ መብት ጥሰት አስመልክቶ ኤችአር 16 የሰብአዊ መብት ውሳኔ 16 የሚባል በንዑስ ኮሚቴው በኮንግረሱ በንዑስ ኮሚቴ አሳልፏል። ይህንም በተመለከተ ኢትዮጵያውያንም አብረው እየሰሩ እንደሆነ እናውቃለን። ጽዮን እናመሰግናለን። ተጨማሪ ዘገባ ይኖርሽ ይሆናል።
አዎ፣ እኔም ሄኖክ በጣም አመሰግናለሁ። ተጨማሪ ዘገባዎችም እንግዲህ ከምሽቱ 3 ሰዓት በሚኖረው የመደበኛ የስርጭት ጊዜ ይጠብቁ።
ፌስቡክ ላይ ደግሞ አት ቪኦኤ አማሪክ ላይ ጽዮን የሰራቻቸው ከሱራፌል ጋር የሰሯቸው ቪዲዮዎች አሉ፣ እነሱን ተመልከቱ። አስተያየቶቻችሁን አሁንም አድርሱ። እናመሰግናለን።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ጋቢና ቪኦኤ ይቀጥላል። አድማጮቻችን እንግዲህ ላለፉት 2 አስርት ዓመታት የኢትዮጵያ ምጣኔ ሀብት የአፍሪካም በርካታ የአፍሪካ ሀገሮች ምጣኔ ሀብት በሰፊው እያደገ እንደነበረ ስንሰማ ቆይተናል። የዓለም አቀፍ ተቋማትም ይህንኑ ሁኔታ ነው ሲገልጹ የቆዩት። ለመጪዎቹ 2 ዓመታት ግን መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግስታት የልማት ፕሮግራም ትንበያ አመልክቷል። ለዚህ ምክንያቱ በኤልኒኞ ምክንያት የተከሰተው ድርቅና የወቅቱ የአገሪቱ ሁኔታ መሆኑን የተለያዩ ዘገባዎች እየወጡ ነው። እንግዲህ ወቅታዊ የፖለቲካ ሁኔታው ተጽዕኖ አያሳድርም ሲሉ ደግሞ የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴኤታ ተናግረዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
ዛሬ ይፋ የተደረገው ሪፖርት የአፍሪካ አገራት ያለፉት ሁለት አመታት እድገትና የመጪዎቹ ትንበያ የተካተተበት ነው። ደካማ ዓለም አቀፍ ኢኮኖሚ፣ አነስተኛ የአህጉሪቱ ምርቶች ዋጋና በአንዳንድ አካባቢዎችም አስቸጋሪ የአየር ሁኔታ ያጋጠመን ቢሆን የአፍሪካ ኢኮኖሚ በጥሩ ሁኔታ መቀጠሉ ተመልክቷል። አማካኝ አመታዊ ምርት በ2015 ዓ.ም በ3.6% ማደጉ ይህም ከዓለም አቀፉ አማካኝ ከ3.1% የተሻለ መሆኑ ተገልጿል። በኢትዮጵያም እንደ አውሮፓውያን አቆጣጠር የ2014ና 15 እድገት ከፍተኛ መሆኑ ተጠቅሷል። የያዝነውን ጨምሮ በመጪዎቹ ሁለት አመታት ግን እድገቱ እንደሚቀንስ ነው በተባበሩት መንግስታት የልማት ፕሮግራም የኢኮኖሚ ባለሙያ በሆኑት ኃይሌ ክብረት የቀረበው ሪፖርት ያመለከተው።
The report dwells on 2 years actual performance and 2 years outlook. The performance for 2014 and 15 was 10.3 and 10.2%, which is impressive, but the outlook was a slowdown to 8.1% and 7.7%. So it's impressive in terms of inflation.
ሪፖርቱ የሚያተኩረው ባለፉት ሁለት አመታት ላይ ይፋ የእድገት መጠንና የቀጣይ ሁለት አመታት ትንበያ ላይ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 የኢትዮጵያ እድገት 10.3% ነበር። በ2018 ዓመተ ምህረት ደግሞ 10.2% ነበር። በጣም በሚያስደንቅ ሁኔታ ያደገ። አሁን ይፋ የተደረገው ትንበያ ግን ይህንን እድገት እየቀነሰ እንደሚመጣ ያሳያል። ለመጪዎቹ ሁለት አመታት 8.1% and 7.7% ይሆናል እድገቱ። የዋጋ ግሽበቱ ግን ባለፉት ሁለት አመታትም ሆነ በቀጣዮቹ ሁለት አመታት በአንድ አሃዝ ላይ የተወሰነ ይሆናል። እናም ኢትዮጵያ በ2014 እና 15 ከፍተኛ እድገት አሳይታለች። በ2016 እና 17 ደግሞ መቀዛቀዝ እናያለን። በዋነኛነት በኤልኒኞ በሌሎችም ምክንያቶች ይሄኛውም እድገት ግን ከምስራቅ አፍሪካ አማካይ በጣም የተሻለ ነው።
የኢኮኖሚ እድገቱ እንዲቀንስ የሚያደርጉት ሌሎች ምክንያቶች ምን እንደሆኑ ባለሙያው አልጠቀሱም። ወቅታዊው የፖለቲካ ሁኔታ ከነዚህ ምክንያቶች አንዱ እንደሆነ የተጠየቁት የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴታ አህመድ ሺዴ ግን አሉታዊ መልስ ሰጥተዋል።
The current situation in the country has nothing to do with the projections of growth and there is no impact when it comes production.
በወቅታዊ የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ፣ በአገልግሎት ዘርፍ ላይ፣ በኢንቨስትመንት፣ በማኑፋክቸሪንግ በምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። በዚህ መልኩ ነው መታየት ያለበት። የወቅቱ የፖለቲካ አለመረጋጋት በእድገታችን ትንበያ ላይ ተጽዕኖ የለውም።
ይህም ሆኖ ትንበያው ያዘጋጆቹን እይታ ብቻ የሚያንጸባርቅ መሆኑን ነው ሚኒስትር ዴታው ያስረዱት።
By the way, this is the view of those who wrote this outlook. This is not the official view.
በነገራችን ላይ ይህ ትንበያ ያዘጋጁት ሰዎች እምነት ነው። የሚያንጸባርቀው የእኛን መንግስት አስተሳሰብ አይደለም። ስለዚህ ሁለት ሀገሮች ትንበያቸው ላይ ተጽዕኖ አሳድረዋል። በደንብ የምናውቃቸው ነገሮች አንደኛው የኤልኒኞ ተጽዕኖ ላይ ያላቸው እይታ፣ ሁለተኛው ደግሞ ከዓለም አቀፍ ፍላጎት አንጻር ያላቸው እይታ ናቸው። የነዳጅ ይዞታን የመሳሰሉ ዋጋ በመቀነሱ በርካታ የአፍሪካ ሀገሮች ተጎድተዋል። ስለዚህ ለአፍሪካ ምርቶች ያለው ፍላጎትን በተመለከተ አጠቃላይ ምልከታው ዝቅተኛ ነው። በትንበያው ላይ ተጽዕኖ ያሳደሩት ሁለት እይታዎች እነዚህ ናቸው።
በአፍሪካ ልማት ባንክና በተባበሩት መንግስታት የልማት ፕሮግራም ይፋ የሆነው የኢትዮጵያ እድገት ትንበያ በዓለም አቀፉ የገንዘብ ድርጅት IMF እየቀረበ ካለው ከፍ ያለ፣ በመንግስት እየተገለጸ ካለው ግን ያነሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አሁን በቀጥታ ይህንን ሁኔታ የሚያብራሩልን ባለሙያ እናቀርባለን። ጥያቄዎቻችሁን @voamharik ላይ በፌስቡክ ላኩልን። ዶክተር አክሎግ ቢራራ ናቸው፣ መስመር ላይ ይገኛሉ። ወደ ጋቢና እናሳፍሮት ዶክተር አክሎግ።
እሺ፣ አመሰግናለሁ አቶ ሄኖክ።
መልካም። እንግዲህ ከላይ አድምጠዋል፣ የተለያዩ የእድገት ትንበያዎች ናቸው እየተሰጡ ያሉት የኢትዮጵያን ምጣኔ ሀብት እድገት አስመልክቶ። ከዚህ በፊት የተነጋገርንባቸው ደግሞ የዓለም የገንዘብ ድርጅት IMF ትንበያዎችም አሉ። የእርስዎ እይታ
እንግዲህ IMF ያደረገውን ዘገባ አይቻለሁ፣ ዓለም ባንክም ያደረገውን፣ ሌሎችም አሉ። ከነዚህ ውጭ ደግሞ ሌሎች ማየት ያለብን ድርጅቶች አሉ። ለምሳሌ ሄሪቴጅ ፋውንዴሽን በነጻነት በኩል የሚያደርገው ዘገባ፣ ኦክላንድ ኢንስቲትዩት በቅርቡ ያወጣው ዘገባ፣ ሌሎችም አሉ። እና እኔ በጣም የሚያስደነግጠኝ ምንድን ነው፣ በኢትዮጵያ ውስጥ ላለፉት አሁን 10 ወር ሊሆን ነው በኦሮሞያና ባለፉት 2 ወራቶች በአማራው ክልል በሚባለው ምንም እርጋታ እንደሌለ ይታወቃል። ለምሳሌ ገበያን ብንወስድ ሰው በቤቱ እገባ የኢኮኖሚ እገባ በሚያደርግበት ጊዜ ገበያ የለም ማለት ነው። መንገዶች ሲዘጉ እንቅስቃሴ የለም ማለት ነው። የኢኮኖሚ እንቅስቃሴ የለም ማለት ነው። እንግዲህ ኢትዮጵያ የመጀመሪያ ሀገር መሆኗ ነው። የፖለቲካ ሁከት በኢኮኖሚ ላይ ጫና የለም ተብሎ ሲነገር የመጀመሪያ ጊዜ መሆኑ ነው። ጫና አለ ብዬ እከራከራለሁ። መዋቅራዊ የሆኑ ችግሮች እኮ ኢትዮጵያ ውስጥ አሉ። ለምሳሌ የስራ እድል ምን ያክል ተፈጥሯል ብለን ብንጠይቅ በአመት ኢትዮጵያ የስራ እድል መፍጠር ያለባት 2.5 ሚሊዮን ወጣቶችን የመቅጠር እድል መፍጠር ይኖርበታል ማለት ነው። ስለዚህ የእርሻው ክፍል ዘመናዊ ካልሆነ፣ የኢንዱስትሪ ክፍሉ እያደገ ካልሄደ የት ነው እንጂ ይሄ የስራ እድል ለወጣቶች የሚፈጠረው? አብዛኛው የኢትዮጵያ ሕዝብ እኮ ወጣት ትውልድ ነው። እና እኔ በጣም የሚያሳስበኝ ምንድን ነው፣ የፖለቲካው ችግር በኢኮኖሚላው ጫና የለውም ከተባለ ችግሩን ለመፍታት አንችልም የሚል ግንዛቤ ላይ እደርሳለሁ። አሁን ሄሪቴጅ ፋውንዴሽን ያቀረበውን ዘገባ ብናየው እድገቱ ፍትሃዊ አለመሆኑን፣ ዘላቂነት የሌለው መሆኑን፣ የተዛባ መሆኑን ያሳያል። ይህን ከየት አመጣችሁት ብሎ መጠየቅ አስፈላጊ ነው። መረጃ አለ ወይንስ መረጃ የለም ብሎ መጠየቅ አስፈላጊ ይመስለኛል። ነገር ግን ወጣቶች በሚጠየቁበት ጊዜ በየቦታው በከተማ ውስጥ ያሉ ወጣቶች ተምረው የስራ እድል የሌላቸው መሆኑ ይናገራሉ። ራሳቸው ወጣቶቹ ይናገራሉ፣ ቤተሰቦችም ይናገራሉ። እና ይሄ የለም ብሎ መናገር በጣም ያሳፍራል። አክቹዋሊ እኔ እንደመስለኝ፣ ምክንያቱም እነዚህ ወጣቶች ናቸው እኮ ሊፈጥሩ የሚችሉት። እነዚህ ወጣቶች እኮ ናቸው እድል ካላቸው ስራዎችን የሚፈጥሩ፣ የስራ እድልን የሚፈጥሩ፣ ኑሯቸውን አሻሽለው በአገራቸው ለመኖር የሚችሉ፣ አገራቸውን ከአደጋ ለመከላከል የሚችሉ እኮ እነዚህ ወጣቶች ናቸው። በአሁኑ ወቅት በባህር ዳር፣ በአዋሳ፣ በሌሎች ቦታዎች በኦሮሞ ክልል በአብዛኛው የኦሮሞ ክልል በአብዛኛው የአማራ ክልል የስራ እድል እንቅስቃሴ የለም፣ የኢኮኖሚ እንቅስቃሴ የለም። ነጋዴዎች ለመንግስት ልጆቻችን እየገደላችሁ እኛ ግብር አንከፍልም የሚባሉበት ሀገር እኮ ኢትዮጵያ ነው። እና እኔ አስቸጋሪ ሆኖ የማገኘው ምንድን ነው፣ እርግጥ ነው የኢኮኖሚው እድገት መሰረታዊ የሆኑ ልማቶችን እንዳስገኘ ከዚህ በፊት በቃለ መጠይቆች ላይ እንደማምን ተናግሬያለሁ። መንገዶች ተሰርተዋል፣ ፎቆች ተሰርተዋል፣ ከተሞች ተስፋፍተዋል፣ ይህ ሁሉ ግድቦች ተሰርተዋል። ይህ ሁሉ የሚያከራክር አይደለም። ግን ይሄ መሰረታዊ የሆኑ ችግሮችን፣ የሰብአዊ ችግሮችን፣ የመኖር አለመኖር፣ የመብላት አለመብላት፣ በአገር ውስጥ እንደ ልብ የመንቀሳቀስ እድሎችን ፈጥሯል አልፈጠረም የሚለው በገሃድ በሀቅ አሉታዊ የሆነ መልስ ነው ሊሰጠው የሚገባውና የሚገባውም ይሄ ነው።
ዶክተር አክሎግ እንግዲህ እናንተ ማስተያየቶቻችሁን አትቪያ ማሀሪክ ላይ ላኩልን። የኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስትር ዴኤታ የሰጡትን እስኪ እናሰማችሁ። የእናንተን ማስተያየቶች ላኩልን። ለዶክተር አክሎግ ቢራራም ጥያቄዎች ካሉ ፌስቡክ ላይ ላኩልን። አሁን
The current situation in the country has nothing to do with the projections of growth and there is no
ወቅታዊው የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ፣ በአገልግሎት ዘርፍ ላይ፣ በኢንቨስትመንት፣ በማኒፋክቸሪንግ ላይ ምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። የወቅቱ ሁኔታ በእድገታችን ትንበያ ላይ ተጽዕኖ የለውም።
የኢትዮጵያው የገንዘብና የኢኮኖሚ ልማት ትብብር ሚኒስትር ዴኤታ የሰጡት አስተያየት ነው። የእናንተንም አስተያየት ላኩልን። ዶክተር አክሎግ ቢራራ መስመር ላይ አሉ። ዶክተር አክሎግ እንግዲህ በዚህ ሳምንት ባሳለፍነው ሳምንት የኢትዮጵያ መንግስት ጠቀም ያለ ዓለም አቀፍ እርዳታ አግኝቷል። በተለይ ስደተኞችና ፍልሰተኞችን ለማፈናቀል ከአውሮፓ ህብረት እንደዚሁም ከዩናይትድ ስቴትስ መንግስት ጋር አጋር ሆኖ ሊሰራ ተቀምጧል እና በዛን ጊዜ ያነጋገርኳቸው ኢትዮጵያውያን ሲገልጹ የነበሩት ይህንም መንግስት ለማቆም የሚያስችል የገንዘብ እርዳታ ነው ሲሉ ነበር። እርስዎ እንዴት ነው የሚያዩት?
አመሰግናለሁ። መጀመሪያ አንዲት ነገር ለመጨመር ብችል፣ ቅድም ሚስተር ዴታው ሲናገሩ የፖለቲካ ሁከቱ በኢኮኖሚ እድገቱ ላይ ምንም ሁከት የለውም፣ ችግር የለውም ብለዋል። ይሄ ከሆነ ኢትዮጵያ በዘላቂነት ሪዚሊየንት የሆነ ኢኮኖሚ አላት ማለት ነው። ለምንድን ነው እንጂ 18 ሚሊዮን የሚሆን የኢትዮጵያ ህዝብ የምግብ እርዳታ የሚያስፈልገው ብለን ብንጠይቅ መልስ የላቸውም እሳቸው እና አሁን የአውሮፓ የጋራ ገበያ፣ ዓለም ባንክ፣ ዩኬ እና አሜሪካኖች ለዚህ መንግስት የሰጡት ገንዘብ እጅግ በጣም አስደንቆኛል። አጠያያቂም ነው። ለምንድን ነው አጠያያቂ የሚሆነው? በመንግስትና በህዝብ መካከል እጅግ በጣም አደገኛ የሆነ ችግር እንዳለ፣ አለመግባባት እንዳለ ራሳቸው አሜሪካኖችም የአሜሪካን ጋዜጦችም ያው ለመዳሰስ የሚችሉት አልጀዚራ የመሳሰሉት ዘገባ አድርገውበታል። ይሄ ሁኔታ በአገር ውስጥ አለመረጋጋት፣ በአገር ውስጥ በህዝብና በመንግስት መካከል ትልቅ የከፋ ልዩነት አለ እየተባለ በአሁኑ ጊዜ ለስደተኞች ተብሎ ከ500 እስከ 1 ቢሊዮን ዶላር ድረስ ባለፈው ሳምንት በተባበሩት መንግስታት ዙሪያ በተሰጠበት ጊዜ ምንድን ነው የሚያሳየው? ይሄ ለኢትዮጵያ ህዝብ ማሰብን ያሳያል? አያሳይም። በእኔ በኩል በፍጹም ለኢትዮጵያ ህዝብ ማሰብን አያሳይም። ለምንድን ነው እንጂ በኢትዮጵያ ውስጥ የስራ እድል የለም ብያለሁ ቀደም ስል። ኢትዮጵያ ስደተኞችን የምታስተናግድ መሆኗ ከዚህ በፊት በተደጋጋሚ ተነግሯል። እንግዲህ ይህች ስደተኞችን የምታስተናግድ አገር ግዙፍ የሆነ ገንዘብ ሲሰጣት ምንድን ነው የሚሆነው? ይሄ ግዙፍ ገንዘብ ለኢትዮጵያ ወጣቶች ምንም ፋይዳ የለውም። ለኢትዮጵያ ህዝብ፣ ለሚራበው ህዝብ፣ ሸምቶ ለሚኖረው ህዝብ ምንም ፋይዳ የለውም። የስራ እድል ለሌለው ህዝብ ምንም ፋይዳ የለውም።
ዶክተር አክሎግ
እንግዲህ የዲፕሎማቲክ ጥንካሬን ያስገኝለታል ለዚህ መንግስት።
እዚህ ላይ ውይይታችንን እዚህ ላይ እናቁመውና ፌስቡክ ላይ አትቪያ ማሐሪክ በቀጥታ ደግሞ ከእርሶም ጋር የምንወያይበት ይሆናል። ለዛሬው ግን ጋቢና መጥተው ስላስረዱ እናመሰግናለን።
እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ወደ 30 ሺህ የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽኑ እንዳለው በቀን 1000 ደቡብ ሱዳናውያን ኢትዮጵያ መግባታቸውን ቀጥለዋል። እስክንድር ፍሬው ዝርዝር አለው።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዛሬ ያወጣው መግለጫ እንደጠቆመው ኢትዮጵያ ጋምቤላ የደረሱት ደቡብ ሱዳናውያን 29769 ናቸው። ይህም እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ማለትም አንድ ወር ባልሞላ ጊዜ ውስጥ መሆኑን አስረድቷል። በቀን በአማካኝ 1000 ስደተኞች ወደ ጋምቤላ እየመጡ መሆኑንም ጠቁሟል። ወደ ኢትዮጵያ እየገቡ ካሉት ደቡብ ሱዳናውያን ስደተኞች 80% የሚሆኑት ከአፐር ናይል፣ 17% የሚሆኑት ደግሞ ከጆንግሌ መሆናቸውን መግለጫው አስረድቷል። እንደ መግለጫው ሰሞኑን የገቡትን ጨምሮ 311000 ደቡብ ሱዳናውያን ስደተኞች በኢትዮጵያ ይገኛሉ። የነዚህን ስደተኞች ፍላጎት ለማሟላት 113 ሚሊዮን ዶላር እንደሚያስፈልግ ያመለከተው ኮሚሽኑ እስካሁን የተገኘው 10% መሆኑን ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዙ ተጠናቋል። ድሮ 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 የሚል ዘፈን ናት ከኋላ የሚሰማኝ
ኖሮ ዲጄ ፋቱ ነው ዝግጅታችንን የመራልን ሙዚቃም የመረጠው ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አረጋው መልካም ምሽት ሙዚቃውን እናጣጥም ልብን ሳላነበው ተስጦና ህልሜ በፍጹም ሳይገባኝ